አሁን ቀጥል።
የዛሬ የትምህርታችን ርዕስ ፍቅር ነው። ፍቅር በእምነታችን ዋነኛ ነገር ነው። ከፍቅር ውጪ የሚደረግ ነገር ሁሉ እግዚአብሔር ቃል እንደምናገረው ዋጋ ያለው አይሆንም። ይህንን ርዕስ ስናስብ በመጀመሪያ ወደ አይምሯችን የሚመጣው አንደኛ ቆሮንቶስ ምዕራፍ 13 ሊሆን እንደሚችል አስባለሁ። እስቲ ይህንን ክፍል እናንበው። አንደኛ ቆሮንቶስ ምዕራፍ 13 ከአንድ እስከ ሰባት ያለውን ማለት ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሻሻ ጸናጽል ሆኛለሁ። ትንቢትም ብኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችን እስካፈርስ ድረስ እምነት ሁሉ ብኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፍ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። ከዚህም ቀጥሎ ደግሞ ቁጥር ስምንትና ዘጠኝን ስናነብ ፍቅር ለዘላለም አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል፣ ከእውቀትም ክፍል እናውቃለን እያለ ይቀጥላል። እንግዲህ ፍቅር በክርስትና እምነታችን ዋነኛ ነገር መሆኑን ይሄ ክፍል በደንብ አድርጎ ያሳየናል። እንዲያው ለመንፈሳዊ ነገር በጣም ጥልቅ የሆነ ቅናት ኖሮን እና በሰማያዊ ጸጋ ተሞልተን እንደ ቃሉ እንደምናገረው በመላእክት ልሳን እንኳን ብንናገር ፍቅር ከሌለን ግን ያ ሁሉ ዋጋ እንደሌለው ነው ማለት ነው። ትንቢትን ብኖረን ሰማያዊ ምስጢርን ሁሉና እውቀትን ሁሉ ብናውቅ ተራሮችን የምናፈልስበት እምነትን ቢኖረን ፍቅር ግን ከሌለን ከንቱ ነው ነው የምለው። ከዚህም አልፎ ተርፎ ደግሞ ከፍተኛ የሆነ መስዋዕትነትና ለሰው እንኳን ያለንን እንኳን ሁሉ ነገር ብንሰጥ ማለት ነው ወይም እንደምለው ድሆችንም ልመግብ ያለኝን ሁሉ ባካፍል ከፍተኛ የእምነት ቀናይነት የተነሳ ስጋችንንም ለእሳት መቃጠል አሳልፈን እንኳን ብንሰጥ ፍቅር ግን ከሌለን ምንም አይጠቅመንም ይላል። እንግዲህ እዚህ ላይ የፍቅር መገለጫ የሆኑ ነገሮችን ይናገራል። ፍቅር ይታገሳል ይላል። ያ ማለት ብዙ በደል እንኳን ቢደርስ ለሌሎች ጥቅም ስንል ትዕግስትን ወይም ደግሞ እግዚአብሔርን ለማክበር ስንል ለሌሎች ጥቅም ለእግዚአብሔር ክብር ነገሮችን መቻል ማለት ነው። ፍቅር ቸርነትን ያደርጋል፣ ንፉግ አይደለም ማለት ነው። ለሰዎች ያለውን ለመስጠት ወደ ኋላ አይልም ማለት ነው። ፍቅር አይቀናም ይላል። ይሄ ብዙ ጊዜ የሚከሰት ችግር ነው። ፍቅር በሚጎልበት ጊዜ ብዙ ጊዜ የሌሎችን ስራ ለማበላሸት ቅናት የሚለው ምቀኝነት፣ የሌሎች ነገር ሲሳካ አለመውደድና ለማበላሸት እስከ መነሳት የምንደርስበት ሁኔታ ማለት ነው። እዚህ ላይ እሱ ተቃራኒ የሆነው ፍቅር አይቀናም ይላል። ፍቅር አይመካም። ገንዘብን ቢኖር፣ እውቀትን ቢኖር፣ ስልጣንን ቢኖር፣ ክብርን ቢኖር፣ ትላልቅ የሚያስመኩ ሌሎችም ነገሮች ቢኖሩ ወይም ደግሞ ራሳችንም ከዚያም ያለን የሚያስመካ እንኳን ነገር ቢኖር ለጌታ እውነተኛ ፍቅር ካለን አንመካም ማለት ነው። ፍቅር አይታበይም ማለት ራሱን ከሌሎች ከፍ አድርጎ እንግዲህ አይቆጥርም ማለት ነው። ሌሎችን ዝቅ አድርጎ አያይም ማለት ነው። የማይገባውንም አያደርግም የሚለውን ቃል ደግሞ በምናይበት ጊዜ ፍቅር ያለው ሌላን የሚጎዳ ለእግዚአብሔር ክብር የማይሆነው ሌላውን የሚጎዳ ነገር አያደርግም የሚለውን ሐሳብ ከዚሁ ጋር ልናስገምን እንችላለን ነው። የራሱንም አይፈልግም ሲል አንዳንድ ጊዜ የራሱ መፍት እንኳን ፍቅር አይፈልግም ሌሎችን ለመርዳት ወይም ደግሞ ለሌሎች ጥቅም ሲል ማለት ነው። አይበሳጭም ይላል። እውነተኛ ፍቅር ካለን ውስጣችን በሰማያዊ ሰላም ይሞላል። የእግዚአብሔር መንፈስ ምስክርነት ስለምኖረው ማለት ነው። አይበሳጭም፣ በደልንም አይቆጥርም። ብዙ ጊዜ ፍቅር በውስጣችን በሚጎልበት ጊዜ ቂመኞች እንሆናለን፣ ወይም ደግሞ የሌሎችን በደል እንቆጥራለን። ለዛውም ደግሞ ምላሽ ለመስጠት መጥፎን በመጥፎ ለመመለስ ማለት ነው። እንግዲህ ፍቅር ከሌለን በደልን መቁጠር ይበዛል ማለት ነው። ሌላው ደግሞ የፍቅር ገጽታ እዚህ ላይ የተገለጸው ከእውነት ጋር ደስ ስለዋል ስል በአንድ ሰው ህይወቱ ውስጥ መልካም ነገር ሲሆን እንጂ ፍቅር ደስ የሚለው ወይም ደግሞ እውነተኛ የሆነ ነገር ሲሆን ነው እንጂ ደስ የሚለው፣ ክፉ ነገር ሲሆን፣ የተዛባ ነገር ሲሆን፣ ፍርድ ሲጓደል ደስ አይለው። ነገር ግን እውነተኛ ነገር በሚሆንበት ጊዜ ደስ ይለው፣ ከእውነት ጋር ደስ ይለዋል። ከውሸት ጋር አይተባበርም። እንግዲህ በአሁኑ ዘመን ይህንን መለስ ብለን የምናየው ይሆናል። ይሄ ነገር ካለመሆኑ የተነሳ ብዙ ነገር እየተበላሸ እንዳለ ነው። ከእውነት ጋር ደስ ይለዋል እንጂ ስላመጣ ደስ አይለውም ይላል። በአሁኑ ጊዜ ይህ እውነተኛ የእግዚአብሔር ፍቅር ከኛ ህይወት ረቅ በሚልበት ጊዜ ከአመፃ ጋር፣ ከክፉ ነገር ጋር ወይም ደግሞ ሰው ሲገፋ፣ ሰው ሲበደል ደስ ሊለን ይችላል። ይህ እንግዲህ ፍቅር እንደጎደለን እንግዲህ ራሳችንን ማየት እንችላለን ማለት ነው። አመፃ፣ ተንኮል፣ ክፋት በውስጣችን ሲሆን መደሰት ሊሆን ይችላል። ነገር ግን እውነተኛ ፍቅር ሲሆን በፍትህ፣ በቅንነት ሰዎች ሲጠቀሙ፣ ሰዎች ሲባረኩ፣ ለሰዎች መልካም ሲሆን ደስ ይለናል። ክፉ ሲሆን ደግሞ አንወደው ማለት ነው። ሁሉን ይታገሳል ይላል። ለሰዎች ጥቅም ሲል ብዙ ነገሮችን ይታገሳል እና እንግዲህ ይሄ ነው። ሌላው ገጽታው ደግሞ ፍቅር ለዘውትር አይወድቅም፣ ከሁሉ የሚበልጥ ነገር ነው። በእምነታችን በመጽሐፍ ቅዱስ ውስጥ እንደምናገረው ፍቅር ከጸጋ ስጦታዎች ሁሉ ይበልጣል። ቅድም እንደጠቀስኩት ፍቅር ከማንኛውም ነገር ካለን ነገር ሁሉ እጅግ ትልቅ ቦታ የሚሰጠው ነው። እንዲያውም ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ ፍቅርን ተከታተሉት፣ መንፈሳዊ ስጦታን የሚልቁን ትንቢት መናገሩን በብርቱ ፈልጉ ይላል እና ፍቅርን ተከታተሉት ነው የሚለው። ከጸጋ ስጦታ አስቀድሞ ስለ ጸጋ ስጦታ፣ ስለ ትንቢት፣ ስለ ልሳን ማስተማር ሲጀምር በመጀመሪያ ደረጃ ስለ ፍቅር መናገር አስፈልገው። ይህ በምዕራፍ 13 ላይ የተናገረውን ከዛ ጋር ለማያያዝ ሲፈልግ ይህንን አሁንም ደግሞ ይናገራል። የመንፈስ ቅዱስ የጸጋ ስጦታ በዝቶ ታምራትን እያደረግን ሌሎችንም ሙታንን እንኳን የሚያስነሳ ትልቅ እምነት ቢኖረን እነዚህ ነገሮች ሌሎችም የጸጋ ስጦታዎች ኖረውን ግን እውነተኛ ፍቅር በልባችን ውስጥ ከሌለ የእግዚአብሔር ቃል እንደምናገረው ይህ እንግዲህ ትልቅ ችግር ነው ማለት ነው። እዚህ ላይ እኔ የጸጋ ስጦታ መኖሩን መቃወሚያ አይደለም። ይህም ደግሞ የእግዚአብሔር ቃል ያስቀመጠውን ማናችንም ብንቃወም ትክክል አይመጣም። ነገር ግን ከጸጋ ስጦታ ከመተግበር በፊት የሚቀድመው ፍቅር ነው። የእነዚህ የጸጋ ስጦታዎችን ሁሉ በፍቅር በስራ ላይ ስናውል ታላቅ የሆነ የእግዚአብሔርን ስራና የእግዚአብሔርን መንግስት የሚያስፋፋ ጉዳይ ይሆናል እና በአሁኑ ጊዜ ይሄ ትልቁ ነገር በዘመናችን በህዝባችን መካከል በዓለም እውነተኛ ፍቅር እየተተገበረ ነው የሚለውን እንግዲህ ራሳችንን ልንጠይቅ ይገባናል። ደግሞ በዚህ ርዕስ ላይ ከዚህ በፊትም ብዙ እንደ ተማርን ምንም አይጠረጠርም። ነገር ግን ተምረንም ይህ ፍቅር የሚለው ነገር ምን ያህል በህይወታችን እየተገበር ነው ነው የሚለው ነገር በደንብ ማሰብ የሚገባል ጊዜ ነው። እንግዲህ አሁን ይህ ፍቅር ፍቅር የሚለውን አሁን በሁለት አይነት ልናይ እንችላለን። አንደኛ ለእግዚአብሔር ያለንን ፍቅር፣ እግዚአብሔርን መውደድ። ይሄ በኦሪት ዘፍጥረት ላይ ጠቅላላ በሁለት መጽሐፍት ውስጥ ስለዚህ ነገር ስለ ሕግጋት በምናገርበት ጊዜ የምናገረው ጌታ አምላክን በፍጹም ልቤ፣ በፍጹም ሀሳቤ፣ በፍጹም ነፍሴ ውደድ የሚለው ማለት ነው። ለእግዚአብሔር ያለን ፍቅር ማለት ነው። እግዚአብሔርን በፍጹም ልባችን ልንወደው ይገባናል ማለት ነው። ይሄ ቀጥታ እግዚአብሔርን መውደዳችን ለእሱ የምንገዛው እሱ ስለምንወደው መሆን አለበት ማለት ነው። ሁለተኛው ደግሞ ለወንድሞችና ለእህቶች ያለን ፍቅር ነው። ጌታ እግዚአብሔርን ከወደድን ባልንጀራችንን ደግሞ እንደ ራሳችን መውደድ እንዳለብን የእግዚአብሔር ቃል ይናገራል። ይሄ ፍቅር ለእግዚአብሔር ያለን ፍቅር በወንድሞችና በእህቶች በምናሳየው ፍቅር ይገለጻል ማለት ነው። ይህም ደግሞ ክብድነት የሌለበት እውነተኛ ፍቅር ነው መሆን አለበት ማለት ነው። እንግዲህ ፍቅር ስንል የማስመሰል ፍቅር ሊሆን ይችላል፣ እውነተኛ ፍቅር ሊሆን ይችላል። ስለዚህ እዚህ መጽሐፍ ውስጥ የምናገረው የእውነተኛው ፍቅር ነው። የሰዎችን ህይወት መንካት የሚችል ግብዝነት የሌለበት ፍቅር ነው፣ የማስመሰል ፍቅር ሳይሆን። እንግዲህ በዘመናችን ይህ ግብዝነት የሌለበት ፍቅር ምን ያህል በክርስቲያኖች መካከል አለ የሚለውን አብረን መጠየቅ አስፈላጊ ይመስለኛል። ሌላው ለእግዚአብሔር ያለን ፍቅር የሚገለጽበት በዓለም ውስጥ ያሉት ነፍሳት እንዲድኑ በዛ በኩል ከእግዚአብሔር ጋር ተስማምተን ለእነሱ የምናሳየው ፍቅር ነው። እሱም ማለት አንደኛ ለእነሱ እየጸለይን መመስከር፣ እኛ ያገኘነውን ጌታ እነሱም እንዲያገኙ በዚህ ጌታ ውስጥ ቢመላለሱ በዓለም ካለው ከተበላሸው እና ተስፋ ከሚያስቆርጠው ህይወት ወጥተው በኢየሱስ ክርስቶስ የሚጣፍጠውን ህይወት እንዲያገኙ ማለት ነው። ያንን የምናሳይበት ይሄ በዓለም ላሉት ለሚጠፉት የምናሳየው ፍቅር ነው። ይህም እንግዲህ ለወንድሞችና ለእህቶች የምናሳየው ፍቅርም ሆነ በዓለም ላሉት ለሰዎች የምናሳየው ፍቅር ከኢየሱስ ፍቅር ጋር የተቆራኘ ነው። እኛ በትክክል ጌታ ኢየሱስን ማንወድ ከሆነ ሁለቱም በትክክለኛ መንገድ ሊሆኑ የሚችሉ ጉዳዮች አይደለም። ነገር ግን ለወንድሞችና ለእህቶች ያለንና ለዓለም ለሚጠፉ ሰዎች ያለን ፍቅር ከኢየሱስ እውነተኛ ፍቅር ለኢየሱስ ካለን እውነተኛ ፍቅር ጋር እየተያያዘ ነው ማለት ነው። እንግዲህ በዚህ በኩልም ቢሆን ይሄ እውነተኛ ፍቅር በአሁኑ ጊዜ በእግዚአብሔር ሰዎች መካከል ምን ያህል ተግባራዊ የሆነ ነው የሚለውን መጠየቅ የሚገባን ጊዜ ነው እና ይሄ ዘመን በጣም አስቸጋሪ ዘመን ስለሆነ በአብዛኛው እየታየ ያለው ፍቅር የማስመሰል ወይም ግብዝነት ያለበት ፍቅር እንዳይሆን እንግዲህ እዚህ ላይ ጥንቃቄ ማድረግ ያስፈልጋል ማለት ነው። ምናልባት ከዚህም ጋር የተነሳ ሊሆን ይችላል ጌታ ኢየሱስ በአዲስ ኪዳን ውስጥ በመጨረሻው ዘመን ፍቅርን አገኝ ይሆንን የሚል ጥያቄ አንስቷል። ይህ እንግዲህ በጣም እንድንጠነቀቅ የሚያሳስብ ጉዳይ ነው ማለት ነው። በመጨረሻው ዘመን እውነተኛን ፍቅር የሚሸረሽሩ ነገሮች እየበዙ እንደሚመጡ ስለሚያውቅ ለእኛ አስቀድሞ አስጠነቀቀን። ይህ ማለት ፍቅር በፍጹም ከሰዎች መካከል ይጠፋል ብሎ እንዲህ ተስፋ ማስቆረጡ ሳይሆን ችግር ሊመጣ ስለሚችል እንድንጠነቀቅና የእውነተኛውን የክርስትና ፍቅር እንድንጠብቅ ማለት ነው። እንግዲህ በዚህ በኩል ፍቅርን ተከታተሉ ነው የምለው። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ ፍቅርን ተከታተሉ። ፍቅር መከታተል የሚገባ ነገር ነው። ፍቅር ስራን ይጠይቃል። ስራን ስል መስዋዕትነትን ይጠይቃል። ዝም ብሎ የሚያድግ አይደለም። እኛ ራሳችን የእግዚአብሔርን ሀሳብና ፈቃድ ሰምተን ለመታዘዝ ራሳችንን ለእግዚአብሔር ስንሰጥ በውስጣችን ያለው ፍቅር እየቀጠለ እያደገ እያደገ የሚሄድ ነገር ነው። በገላትያ ምዕራፍ 5 ላይ ፍቅር አንዱ ላይ የመጀመሪያው የመንፈስ ቅዱስ ፍሬ ነው። አንድ ሰው በመንፈስ ቅዱስ ሲሞላ አንዱ በህይወቱ የሚታየው ወይም ደግሞ በግልጽ ሰዎች ሊያዩት በሚችሉት መልክ የሚከሰተው ማደግ የሚጀምረው ፍቅር ነው እና ይሄ ፍቅር ግን እንዳይሆን የሚያደርጉ ነገሮች ሲመጡ እኛ የምንከታተል ከሆነ የፍቅርን ክፋት የሆኑ ነገሮችን እያስወገድን በትክክል እግዚአብሔርን በመንፈስና በእውነት በምናመልክበት ጊዜ የእግዚአብሔር ፍቅር በውስጣችን እያደገ በሚሄድበት ጊዜ ለሌሎችም ያለን ለወንድሞችና ለእህቶች ያለን እውነተኛ ፍቅር፣ ለሚጠፉ ሰዎች ያለን እውነተኛ ፍቅር በውስጣችን እንደዚሁ የበለጠ እያደገ ለሌሎች ሸክም ይሰማናል ማለት ነው። እንግዲህ ግዴለሾች ከሆን የእግዚአብሔር ፍቅር በእኛ ህይወት ውስጥ ወይም ደግሞ ራስ ወዳዶች ወይም ደግሞ ከጌታ ከእግዚአብሔር በላይ ሌሎችን የምናስቀድም ከሆነ የእግዚአብሔር ፍቅር በትክክል በእኛ ውስጥ እያደገ ነው ማለት ያስቸግራል። እግዚአብሔር ይህንን በእኛ ውስጥ እያሳደገ የሚሄደው በውስጣችን ያለን መሰጠታችን ለእሱ መሰጠታችን ትክክለኛ በሚሆንበት ጊዜ የጌታ የእግዚአብሔር ፍቅር በውስጣችን እያደገ እያደገ በሚሄድበት ጊዜ ቅድም በአንደኛ ቆሮንቶስ ምዕራፍ 13 ያነበብነው አይነት ፍቅር ሊተገበር ይችላል። ያኔ መንፈስ ቅዱስም ደስ ይለዋል። መንፈስ ቅዱስ ደግሞ በእኛ አካሄድ ደስ የሚሰኝ ከሆነ የእግዚአብሔር ፍቅር በውስጣችን እያደገ 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 ይላል ማለት ነው። እንግዲህ ለዚህ ጥሩ ምሳሌ የሚሆነው የሐዋርያት ህይወት ነው፣ የደቀ መዛሙርት ህይወት ነው። ጌታ እግዚአብሔርን እጅግ ይወዱ ስለነበረ ፍቅራቸው ደግሞ ያለ ግብዝነት ስለነበረ ከዛ ደግሞ ስለ ጌታ ስለ ኢየሱስ ክርስቶስ መስዋዕትነትን ለመክፈል ሌላም ሌላም አስደናቂ የሆኑ ነገሮችን በዓለም ውስጥ ለማድረግ የእግዚአብሔርን ኃይል ለመግለጽ ለነፍሳትም ደግሞ የእግዚአብሔርን ቃል ለማድረስ ለእነሱ በጣም ቀላል ነበረ። ምክንያቱም የእግዚአብሔር ፍቅር ከእነሱ ጋር ስለነበረ ነው። የእግዚአብሔር ፍቅር በውስጣቸው ስላደገ ነው ማለት ነው። እርስ በርሳቸውም ደግሞ ፍቅራቸው ያለ ግብዝነት ነበር። ይሄ የሐዋርያትን ፍቅር በምናይበት ጊዜ እርስ በርሳቸው የነበረው ከምንም ከምንም ቅድሚያ የሰጡትና የሚለማመዱት የሚተገብሩት ነበረ። ከዚህም የተነሳ እግዚአብሔር ከነሱ ጋር መሆኑ ግልጽ ሆኖ ይታይ ነበረ። ምድርን በዚህ ህይወት በፍቅር በተሞላ ግብዝነት በሌለበት ፍቅር በዚህ አይነት እግዚአብሔር ባላቸው አካሄድ ለብዙዎች ጥያቄ ሆኑ። የመጀመሪያ ወንጌል በዛ በመካከለኛው ምስራቅ በይሁዳ ምድር ሲጀመር በአጭር ጊዜ ነው ወደ ኤሽያ ወደ አውሮፓ የእግዚአብሔር ቃል ሊስፋፋ አልቻለው። እነሱ ደግሞ በቁጥር ጥቂቶች ሆነው ሳሉ ማለት ነው። እነዚህ ሰዎች እውነተኛ የእግዚአብሔር ፍቅር ስለነበራቸው ከቋንቋ፣ ከባህል፣ ከገንዘብ፣ ከኑሮ የደረጃ ልዩነት ወይም ከሌሎች ሁኔታ ውጪ እነዚህ በኢየሱስ ክርስቶስ ፍቅር አንድ ሆነው ስለነበረ ይህ ፍቅር ታላቅ የሆነውን የወንጌልን ስራ በዓለም አሁን ለብዙ ቢሊዮን ለሚቆጠሩ ሰዎች የህይወት መነሻ የሆነውን ይህንን የክርስትና ህይወት ለመስፋፋት መሰረት አለ። እንግዲህ የእነሱ የሐዋርያት የደቀ መዛሙርት የህይወት አካሄድ በፍቅር ላይ የተመሰረተ ነበር ማለት ነው። ፍቅራቸው ከማንኛውም ነገር በላይ ነበር። እርስ በርሳቸው የነበረው ይሄ ነበረ። መንፈስ ቅዱስ ደግሞ በመካከላቸው ይሰራ ነበር። ምክንያቱም የሚነቀፍ ነገር ከፍቅር ጋር በተያያዘ ጥላቻ፣ ሌላ ሁኔታ በመካከላቸው አልነበረም። እና እንግዲህ የሐዋርያት ፍቅር ለእኛ አንዱ ምሳሌ ነው። በአሁኑ ጊዜ ያለን ክርስቲያኖች ለእኛ ይሄ ትልቅ ምሳሌ ነው። ከዚህ ውጪ የምንሄድ ከሆን እኛ ራሳችን የእግዚአብሔር ሰዎችንን እያል ራሳችንን እያጽናናን ነገር ግን መሰረቱን ለቅናል ማለት ነው። እንግዲህ ክርስትናችን ራሱ መሰረቱ ፍቅር ነው። ፍቅር ከሌለ ክርስትና ራሱ ትርጉም የሌለው ነገር እንደሚሆን ምንም ጥያቄ ያለው ነገር አይደለም። ወይም ደግሞ ራሳችንን በህሊናችን የምንጽናናበት ካልሆነ በስተቀር እውነተኛ የእግዚአብሔር ኃይል የተገለጸበት አይነት ክርስትና አይሆንም ማለት ነው። ፍቅር ካለን እንግዲህ እስቲ ይህንን ደግሞ አሁን ካለን ሁኔታ በምናይበት ጊዜ በዘመናችን ይህን እውነተኛ ፍቅር በምን ደረጃ ያለ ነው የሚለውን ቅድም እንዳነሳሁት አሁንም ማንሳት ወዳለሁ። እግዚአብሔር ራሱ ፍቅር ከሆነ እምነታችን ራሱ በእግዚአብሔር ላይ ተመሰረተ፣ በፍቅር ላይ ተመሰረተ ነው ማለት ነው። እንግዲህ በሌላ ሁኔታ ደግሞ ስናይ ኢየሱስ ክርስቶስ ራሱ የሰዎች ልጆች ሕይወቱን ለዓለም አሳልፎ የሰጠው ከዚህ ፍቅር የተነሳ ነው። ይሄ ወደር የማይገኝነት ፍቅር ነው፣ ድንቅ ፍቅር ነው፣ ፍጹም የሆነ መስዋዕትነት ያለበት ነው። ከራስ ወዳድነት አልፎ እንግዲህ ራስ ወዳድነት ማለት አንድ ሰው ራሱን በሚወድበት ጊዜ ያለው ነገር ለሌሎች ማካፈል ሚፉግ ይሆናል ማለት ነው። ግን እዚህ ላይ ኢየሱስ ክርስቶስ ያደረገው ለራስ ያለውን ገንዘብ ወይም ንብረት ከመስጠት ያለበ ራሱን ሕይወቱን ለሌሎች መስጠት ማለት ይሄ ወደር የማይገኝነት አስደናቂ ፍቅር ነው። ከዚህም የተነሳ ጌታ ኢየሱስ ከራሱ በላይ እኛን ወደደን። እንግዲህ ከራሱ በላይ የራሱን ሕይወት ከራሱ በላይ እኛን የወደደ በጎ የሆነውን ማንኛውን ነገር ለእኛ ለመስጠት የማይሰስት አምላክ መሆኑን ያመለክታል ማለት ነው። እኛ ግን ፍቅር አለን እያል በውስጣችን ቅንዓት የሚኖር ከሆነ የወንድም ወይም የእህት ነገር ሲሳካ ማንወድ ከሆነ እዚህ ላይ እንግዲህ እውነተኛ ፍቅር አለን ወይ ብለን ይሄ እንግዲህ ጥያቄ ውስጥ መግባት ያለበት ነገር ነው። የወንድምን የእህትን በጎ አካሄድ የምናሰናክል ከሆነ እንደገና ደግሞ ይሄ ቅንዓት፣ ምቀኝነት፣ ተንኮል፣ ክፋት፣ መገፋፋት በማዕከላችን የሚበዛ ከሆነ እንግዲህ አሁን በሐዋርያ ዘመን ያለው አይነት እውነተኛው ፍቅር በማዕከላችን አለ ወይ የምለው ነው። ያ ጌታ ኢየሱስ ክርስቶስ ቅድም እንደተቀስኩት ያስጠነቀቀው ነገር በዘመናችን የሆነ ነው ወይ የምለው ነገር እንግዲህ ጥያቄ ውስጥ ይህን ጥያቄ ማንሳት ይገባናል። እውነተኛ ፍቅር በእግዚአብሔር ሰዎች መካከል በአሁኑ ጊዜ በስፋት መኖር ሲገባው በስፋት አለ ወይ? እንግዲህ እዚህ ላይ እርስ በርሳችን የምንገፋፋ ከሆነ የምንጠላላ ከሆነ አንዱ ስለሌለው ውሸት የምናገር ከሆነ አንዱ ሌላውን ለማሰናከል ማንኛውንም አካሄድ የሚሄድ ከሆነ እንግዲህ ይሄ የፍቅር አካሄድ አይደለም ማለት ነው። እዚህ ላይ እንግዲህ ጥንቃቄ ማድረግ ያስፈልገናል። ክርስቲያኖች ነን እያል ከክርስትና ወጥተን እንዳንገኝ ማለት ነው። ይሄ ብቻም አይደለም። እሺ በአሁኑ ጊዜ ያለውን የቤተ ክርስቲያንን አካሄድ አጠቃላይ ካለው ቅድም ከጠቀስኩት ከሐዋርያ ዘመን ጋር እስቲ እናወዳድረው። ሐዋርያት ለፍቅር ስል ለጌታ ለእግዚአብሔር ፍቅር ስሉ እነዚህን ትላልቅ ነገሮችን አድርጓል። ግን በአሁኑ ጊዜ ጌታን መውደዳችንን ለማሳየት ምን ያህል ምዕራፍ እየሄድን ነው፣ ምን ያህል ርቀት እየሄድን ነው የሚለውን እስቲ እናንሳ። እኔ ግን ሳየው ብዙ ጊዜ ጥያቄ ይፈጥርብኛል። ጌታ ሕይወትን እስከ ማሳለፍ የሄደበት ይህ እውነተኛ የክርስትና ፍቅር እንኳን እዛ ደረጃ ይሄድና ጥቃቅን ነገሮችን እንኳን ለጌታ ለመተው የምንቸገርበት ዘመን ይመስለኛል። እንግዲህ እውነተኛ ፍቅር ከሆነ ጌታ በቃሉ እንደምናገረው እግዚአብሔርን በፍጹም ኃይል፣ በፍጹም ነፍሲ፣ በፍጹም አካሄድ ውደድልና ባልንጀራህን እንደ ራስህ ውደድላል። እንግዲህ ባልንጀራን እንደ ራስ ከወደድን እኛ የምንመኘው በጎ ነገር ለባልንጀራችንም እንዲሆን መፈለግ ማለት ነው። የምንወድ ከሆነ ለባልንጀራ በጎ ነገር ሲሆን ልባችን ቅር አይለውም ወይም ቅናት ስሜት አይሰማንም ማለት ነው። የባልንጀራን ነገር ለማበላሸት በተንኮል አካሄድ አንሄድም ማለት ነው። የባልንጀራን ስራ ሲያምር ደስ ይለናል፣ ባልንጀራ ሲያዝን እናዝናለን። ባልንጀራችን የምንለው ማለት ክርስቲያን ወንድማችንና እህታችንም ሊሆን ይችላል፣ በዓለም ያለው ሰው የተፈጥሮ ሰውም ሊሆን ይችላል። ምክንያቱም እዚህ ላይ ቅድም ባነበብኩት ክፍል ውስጥ ከበጎ ነገር ጋር ደስ ይለዋል ይላል፣ ከእውነት ጋር ደስ ይለዋል ይላል እና የማይገባውንም አያደርግም ይላል። ፍቅር እንግዲህ እውነተኛ ፍቅር ካለ ከሌለን የማይገባውን እናደርጋለን ማለት ነው። ደግሞ ምን ይላል ይሄ አንደኛ ቆሮንቶስ ምዕራፍ 13:5 ላይ ፍቅር አይቀናም ይላል። እንግዲህ ቅናት የሚለው ራሱ የፍቅር ጉድለት መሆኑ ነው ማለት ነው። ከኛ የኑሮ በታች ማይስተካከሉ ሰዎችን ደግሞ በእነሱ ላይ የበላይነትን አስተሳሰብ ማሳየት ወይም ደግሞ እንደኛ ያልተማሩ ሰዎችን በመማራችን ምክንያት የበላይነት ነገር ምናሳይ ከሆነ እዚህ ላይ ምንድን ነው ፍቅር አይታበይም ይላል፣ ፍቅር አይመካም ይላል። እንግዲህ በዚህ ባለ ነገር እየተመካን እውነተኛ የሆነውን የኢየሱስን ፍቅር እንግዲህ እየረገጥ ነው ማለት ነው። መመካት ካለ መታበይ ካለ እውነተኛ ፍቅርን እየጎዳን ነው ማለት ነው። እንደገና ደግሞ የማይገባው ነገር የምናደርግ ከሆነ የእውነተኛ ፍቅር ተቃራኒ ነገርን እየሰራን ነው ማለት ነው። እንዲያውም የሌላውን መቅናት ይቅርና ፍቅር ለሌሎች የራሱንም አይፈልግም ስለምል ለሌላ መስዋዕትነት በጎ ነገር ለማድረግ ጽኑ አቋም የሚያስይዝ የፍቅር አቋም የለንም ማለት ነው። የምንበሳጭ ከሆነ ለሌላ በጎ ነገር በሚሆንበት ጊዜ የምንበሳጭ ከሆነ አሁንም እዚህ ላይ የፍቅር ችግር አለ ማለት ነው። አንድ ችግር ከተፈጠረ በኋላ ወይም ከወገኖችም ሆነ ከዓለም ጋር በደል የሆነ ነገር ከተበላሸ ያንን ማስተካከል የሚያቅተን ከሆነ በደልን ይዘን ማንለቅና ሁልጊዜ በደልን እየቆጠን ሰዎችን ለመጉዳት የምንንቀሳቀስ ከሆነ ምክንያቱም ፍቅር በደልን አይቆጥርም ስለሚል ማለት ነው። እዚህ ላይ ደግሞ ችግር አለ ማለት ነው። ፍቅር ካለ ይቅርታ ለማድረግ አይከብድም። ምክንያቱም ፍቅር ከዛም በላይ በቃሉ እንደምናገረው የሚሄድ ነገር ነው። ውሸትና ተንኮል፣ ክፋት፣ ብትገምድልነት፣ ሌላ ነገር ሰውን የሚጎዳ ነገር በሚሆንበት ጊዜ ደስ የሚለን ከሆነ ከእውነተኛ ፍቅር ጋር እየሄድን አይደለንም ማለት ነው። ምክንያቱም ፍቅር ከእውነት ጋር ደስ ይለዋል ስለምል ማለት ነው እንጂ ስለ አመፃ በአመፃ ደስ አይለውም ስለምል ማለት ነው። እንግዲህ እነዚህ ነገሮች አሁን በዘመናችን ፍቅር እየጎደለ እንደሆነ ነው። በትክክልም ጌታ እንደጠየቀው በአሁኑ ጊዜ እውነተኛ ፍቅር መለማመድ አስቸጋሪ የሆነ የመጣበት ጊዜ እንደሆነ ነው። ነገር ግን እኛ በስም ክርስቲያኖች ተብለን ይህ እውነተኛ ፍቅር በሕይወታችን ካልተለማመድን የእግዚአብሔር ቃል እንደምናገረው እንግዲህ የጎደለ ነገር አለ፣ ማስተካከል አለብን ማለት ተስፋ ቆርጠን ያለውንም ትለን እንድንሄድ አይደለም፣ ግን መስተካከል ወደ እውነተኛ መስተካከል መመጣት አለበት ለማለት ነው። በፍቅር የሚደረገው ነገር እግዚአብሔርን ደስ ያሰኘዋል። ምክንያቱም እግዚአብሔር ራሱ ፍቅር ከሆነ ከእኛ ደግሞ በመጀመሪያ ደረጃ ካሉት ነገሮች ከሁሉም በላይ በመጀመሪያ ደረጃ የሚፈልገው ፍቅርን ከሆነ ይህ ፍቅር በሕይወታችን እርስ በርሳችን መከታተል አለብን ማለት ነው። በአንደኛ ቆሮንቶስ ምዕራፍ 14:1 ላይ እንደሚናገረው ማለት ነው ፍቅርን ተከታተሉት። እንደም መንፈሳዊ ስጦታ ግን ፈልጉ፣ ግን ከዛ በፊት በመጀመሪያ ደረጃ ከጸጋ ስጦታዎች ሁሉ በላይ አስቀድሞ ፍቅርን መፈለግ ያስፈልጋል ማለት ነው። ፍቅርን ተከታተሉት ነው የሚለው። እንደውም አገልግሎታችንም እራሱ በእውነተኛ ፍቅር ላይ የተመሰረተ ካልሆነ ከሌሎች ነገሮች ጋር የተጠላለፈ ሊሆን ይችላል። እግዚአብሔርን በእውነት ከመውደድ ጋር የምናገለግለው አገልግሎት ከሆነ እግዚአብሔርን እየፈራን የምናገለግል እሱን እየወደድን የምናገለግል ከሆነ ሰውም አየን አላየን አገልግሎታችን እግዚአብሔርን ለማስደሰት የምናደርግ ከሆነ በፍቅር የምናደርግ ከሆነ በእግዚአብሔር ዘንድ ተቀባይነት አለው። ነገር ግን አገልጋዮች እንኳን ሆነን ፍቅር ከሌለን እዚህ ላይ እንግዲህ ማየት ያስፈልጋል፣ ጥንቃቄ ያስፈልጋል ማለት ነው። ይቻላል ማለት ነው ደግሞ እኮ በሰዎችና በመላእክት እንኳን ልሳን መናገር ይቻላል ማለት ነው ፍቅር ሳይኖር። እንደሱ ከሆነ ምንድን ነው ይሄ አገልግሎት ራሱ ዋጋ እንደሌለው ነው የምለው። ትንቢትን ብኖረኝ ምስጢርን ሁሉ እውቀትንም ሁሉ ባው ተራሮችን እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነው ነኝ እኮ ነው የምለው። እዚህ ላይ ትላልቅ የጸጋ ስጦታዎችን እንኳን እየተጠቀምን እውነተኛ ፍቅር ከሌለ የአገልግሎታችን ሞቲቭ ዋናው ውስጣዊ እይታችንና አካሄዳችን ዋናው ምክንያታችን የእግዚአብሔር ፍቅር ካልሆነ እነዚህ ነገሮች ኖረው ብናደርግ እንኳን ከንቱ ነው እኮ ነው የምለው። በእርግጥ እነዚህ ነገሮች እጅግ በጣም አስፈላጊ ናቸው። ነገር ግን የጌታንም የምናገለግልበት ዋናው ምክንያት ፍቅር መሆን አለበት ለማለት ነው። ለምሳሌ የጸጋ ስጦታዎች ኖረው እነዚህ ትላልቅ ሙታን እንደማስነሳት የእምነት ስጦታ ሌላ ሌላ ትንቢት ሊሳን ሁሉ ኖረው ይሄ ነገር በመኖሩ የምናደርገው ሁሉ እንደ ትክክል በመቁጠር እንደገና ደግሞ ከፍቅር የወጣ ነገር በእግዚአብሔር ቤትም ሆነ በዓለም ውስጥ ብናደርግ እንግዲህ አገልግሎታችን እንግዲህ ችግር አለበት ማለት ነው። ስለዚህ ምን መሆን አለበት? በመጀመሪያ ደረጃ የምናደርገው ሁሉ አገልግሎታችን ሁሉ እግዚአብሔርን ከማፍራት ጋር የተያያዘ ይህም ደግሞ እግዚአብሔርን ከማፍቀር ጋር የተያያዘ ለእግዚአብሔር እግዚአብሔርኛ በፍጹም ስለወደደ ከመውደዱም የተነሳ ማንኛውንም ነገር በጎ ነገር ለኛ ስለሰጠን ለእሱ ካለን አክብሮት የተነሳ ከዚህ ፍቅር የተነሳ የምናደርገው አገልግሎት መሆን አለበት። የዚህ የፍቅር አገልግሎት ነጸብራቅ መሆን አለበት እኛ በእግዚአብሔር ቤት ደግሞ ለሌሎችም ወንጌልን ደግሞ በምንናገርበት ጊዜ ሊኖረን የሚገባ። ግን ብዙ ጊዜ ለምሳሌ በአሁኑ ዘመን ይህንን እንየው፣ ለሌሎች ለምድራዊ ነገሮች ፍቅር መስዋዕት ሲሆን እናያለን። ወንድሞችና እህቶች አስቸጋሪ የሆነ ጥላቻ ኖሮ ማስተካከል እንኳን ሲያቅታቸው ሲያቅተን እንመለከታለን። እዚህ ላይ እንግዲህ ፍቅር ምን ያህል እንደጎደለ ማሰብ ይቻላል። እንዲያውም ተቃራኒው ነገር ሆኖ ክርስትና የፍቅር ህይወት ሆኖ መሰረቱን ፍቅር ሆኖ እግዚአብሔር ራሱ ፍቅር ስለሆነ እምነታችን ራሱ የእምነታችን መሰረት ፍቅር ሆኖ ሳለ ነገር ግን በአብዛኛው ምን ያህል ፍቅር የተለማመድን እንደሆን እስቲ ሁላችንም እስቲ አካባቢያችንን ራሳችንንም እኔ እና ብዙ ችግር እንዳለ እንመለከታለን። እንዲያውም በተቃራኒው አገልግሎታችን በዚህ አይነት መሆን ሲገባው እያጠፋን ሌሎችን እያሰናከልን እግዚአብሔርን ያገለገልን የሚመስልበትም ጊዜ ቀላል አይደለም። ብዙ ጊዜ እንደዛም ይሆናል። ወንድምን አሰናክለን ደስ ይለናል። እግዚአብሔር ቃል ግለው የሚለው ግን ምንድን ነው? ፍቅር ከእውነት ጋር ደስ ይለዋል እንጂ ከአመፃ ጋር ደስ አይለውም ይላል። ፍቅር የማይገባውን አያደርግም ይላል። ነገር ግን እኛ ይዘ ላይ የማይገባውን አድርገን እንኳን ህሊናችን እኮ ያውቀዋል፣ መንፈሳችን ይመሰክራል ያ ነገር ሲተስማው ነው። ነገር ግን ያንን እያደረገ እግዚአብሔርን እንዳገለገል ወይም ደግሞ የእሱ አገልጋዮች እንደሆን እየቀጠልን ያለንበት ጊዜ ሊሆን ይችላል። እዚህ ላይ በመጨረሻ ከጌታ ጋር አለን፣ የእሱ አገልጋዮች ነን፣ የእግዚአብሔር ሰዎች ነን ብለን ዘመናችንን ሁሉ በዚህ መልክ ስንጓዝ ቆይተን መጨረሻ ላይ ግን ቃሉ እንደምናገረው ከንቱ እንዳይሆንብን መጠንቀቅ አለብን። የምናደርገውን ሁሉ እሱ ባሳየን ምሳሌ መከተል አለብን። ጌታ ከመጀመሪያ እስከ መጨረሻ ህይወቱ ፍቅር ነበረ። ለሰዎች ያዝናል። ክፉ ነገር ሲያዝ ይበሳጭ ነበር። ከአመፅ ጋር ይበሳጭ ነበር። ጌታ ኢየሱስ በምድር በሚመላለስበት ጊዜ ልክ እንደዚሁ ሌሎችን በማሰናከል ሳይሆን መደሰት ያለብን ለሌሎች በጎ ነገር በማድረግ ሌሎች የሚያድጉበትን መንገድ በማድረግ ሌሎች የሚጠቀሙበትን መንገድ በማድረግ ሌሎች በተሳሳተ አቅጣጫ እንዳይሄዱ በማድረግ ለሌሎች የሚገባውን ጥሩ የሆነውን በመደገፍ ሌሎች የሚጎዱበትን ነገር ባለማድረግ መደሰት ይገባናል። ፍቅር ያው ነው። የማይገባንን ማድረግ የለብንም ማለት ነው። እንግዲህ ትላልቅ የጸጋ ስጦታዎች ቢኖሩ ይሄ ትልቅ ነገር ነው። ሌሎችም ጌታ እግዚአብሔርን እንዲያከብሩ እርሱንም ደግሞ እንዲከተሉ የጸጋ ስጦታዎች ተግባር ላይ ሲውሉ ለቤተ ክርስቲያን ትልቅ ኃይል ነው፣ ትልቅ ኃይል ነው። ነገር ግን ፍቅር ከሌለ ያን ሁሉ እያደረግን ፍቅርን ካልተለማመድን እርስ በርሳችን የሚድባላ ከሆነ ትክክል አይደለም። እንደውም ይህንን በሚመለከት ገላትያ ምዕራፍ አምስት ላይ ያለውን አብረን ብንመለከተው ጥሩ ነው። ገላትያ ምዕራፍ አምስትን እናንበው። እንደዚህ ይላል፣ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁን ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ ይላል። ያው በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ ነው የሚለው። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። እንግዲህ ከቀጥሎ ቁጥር ይሄ ምዕራፍ 5 ከቁጥር 11 እስከ 15 ያለው ነው። አረበው ቁጥር 16 ላይ እንደዚህ ይላል፣ ነገር ግን ይላለው በመንፈስ ተመላለሱ፣ ሥጋን የሚምር ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነርሱ እርስ በርሳቸው ይቃወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም ይላል። እንግዲህ አንዱ በሥጋ ስንመላለስ የምናደርገው እርስ በርሳችን መባላት ጥላቻ ነው። ጥላቻ ካለ ደግሞ እውነተኛ የእግዚአብሔር ፍቅር እየተከታተልን አይደለንም ማለት ነው። በህሊናችን ራሳችንን ልናጽናና የእግዚአብሔርን ስም ልንጠራ እንችላለን። ይህን ስንል ያን መጥራታችን እናቁ ማለት አይደለም። ነገር ግን ስንጠራ ያ ዋጋ የሚኖረው በትክክል የክርስቶስን ፍቅር በመካከላችን ስንለማመድ ማለት ነው። እንግዲህ አድነታችን፣ ነጻነታችን ለሌላ ምክንያት ለስጋ ምክንያት መስጠት የለበትም። ፍቅር ምንም አይነት ምክንያት ሰጥተን ከፍቅር ልንርቅ የምንችልበት የተፈቀደ ጉዳይ የለም። ለስጋ ምክንያትን አትስጡ። ነገር ግን ለስጋ ምክንያትን የስጋ ምክንያት ማለት ብዙ ነገሮች አሉ በአሁኑ ጊዜ ፍቅር የሚሸረሽሩ ከፍቅር ወጥተን፣ ነገር ግን እርስ በርሳችን ጌታ ያላዘዘውን የክርስትና አካሄድ እንድንሄድ የሚያደርግ ማለት ነው። ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ፣ እንደ ሐዋርያ ዘመን ማለት ነው። ቅድም ተጠቀስኩት ሕግ ሁሉ በአንድ ቃል ይፈጸማልና፣ ይህ ሁሉ ቁንጮ ማለት ነው ፍቅር። ካሉት ሕጎች ሁሉ የሕግ መቋጫ መቋጠሪያ ሕግን ሁሉ ጠቅልሎ የያዘ ወይም ደግሞ በቀጥታም ሆነ በተዘዋዋሪ ከሁሉ ከአስርቱ ትእዛዛት ጋር ሁሉ ግንኙነት ያለው ፍቅር ነው ማለት ነው። ምክንያቱም እግዚአብሔር ፍቅር ከሆነ እንግዲህ ኢየሱስም ለዓለም ራሱን አሳልፎ የሰጠው በፍቅር ከሆነ እኛም ኃይል የሚኖረን እኛም እውነተኛ ህይወት፣ እውነተኛ የደስታ ህይወት፣ እውነተኛ የክርስትና ህይወት፣ እውነተኛ ሰላም ያለበትን ህይወት፣ ትርጉም ያለውን ክርስትና መኖር የምንችለው በፍቅር ስንመላለስ ሲሆን ብቻ ስለሆነ ከዚህ የወጣ ነገር ግን አይሆንም ማለት ነው። ስለዚህ ምንም በስጋ የምንሰጠው ምክንያት ሊኖር አይገባም። ለፍቅር ምንም አይነት ምክንያት ልንሰጥ አይገባንም ማለት ነው። በፍቅር እርስ በርሳችን እንደ ባሪያዎች መሆን ይገባናል ማለት ነው። ህግ ባልንጀራን እንደ ራስ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ነው። ከዚህ ውጪ ከሆነ ችግር አለ ማለት ነው። ነገር ግን እስኪ በአሁኑ ዘመን እየሆነ ያሉት ነገሮች ተመልከት። እውነተኛ የክርስትና ፍቅር ድሮ ክርስቲያኖች በኢትዮጵያ ምድር ጥቂት ሆነው ሳሉ እርስ በርሳቸው ይታይ የነበረው ፍቅር በአሁኑ ዘመን አለ ወይ? በእውነት እዚህ ላይ እንደው አብዛኛዎቻችሁ ትስማሙኛላችሁ ብዬ አምናለሁ። እኔ ያ ፍቅር በአሁኑ ጊዜ በአብዛኛዎቹ ወንድሞችና እህቶች አለ ብዬ ለመናገር አልደፍርም። ግን ፍቅርን የሚለማመዱ ለሰማያዊ ክብር፣ ለሰማያዊ ነገር ከምንም ነገር በላይ ቅድሚያ ሰጥተው በሕይወታቸው ጸጥተው የሚኖሩ በብዙ የሚቆጠሩ ወንድሞችና እህቶች ሊኖሩ ይችላሉ። ያ መኖሩ ባይጠረጠርም፣ ነገር ግን አሁን ካለን በኢትዮጵያ ምድር ካለው በብዙ ሚሊዮን የሚቆጠር ክርስቲያኖች አኳያ ሲታይ ብዙ ተጽዕኖ ማሳደር ያልቻለው ይህ እውነተኛ ፍቅር በመካከላችን ስለሌለ ነው። ይህ ፍቅር በቤተ ክርስቲያንም ከቤተ ክርስቲያንም ውጭ ይህ ፍቅር የለም። እንዲያውም በዚህ በኩል የበለጠ ትኩረት ሰጥተን እንድናየው የሚገባ ነገር ነው። እውነተኛ ፍቅር ቢኖር ኖሮ የገንዘብ ነገር ወይም ለገንዘብ መጣናት ቅድሚያ ያገኝ ማለት ነው። እንግዲህ ያ ቅድሚያ ካገኘ እውነተኛ ፍቅር የለም ማለት ነው። በተቃራኒ አልተጠነቀቅንበትም ማለት ነው። እዛ በኩል የዘር ነገር ቅድሚያ የሚያገኝ ከሆነ ሰማያዊው ዘርነታችን ተረስቶ ለምድራዊ ዘርነት ቅድሚያ ሰጥተን እርስ በርሳችን በዘር ምክንያት የምንጣላ ከሆነ፣ በጥላቻ የምንታያይ ከሆነ እዚህ ላይ አሁንም ችግር አለ ማለት ነው። የእውነተኛ ፍቅር እንግዲህ በዚህ ነገር እየተረገጠ ነው ማለት ነው። ይህን ስል ሰው የራሱን ዘር ይካድ፣ የራሱን ጎሳ ይካድ፣ የራሱን ማንነት ይቀር ማለት አይደለም። ያ እንዳለው ነው። ያንን የፈጠረው እግዚአብሔር ስለሆነ ያ እንዳለ መቀጠል የሚችል ነገር ነው። ያንን ማለት አንቀበልም ማለት አይደለም። ያ እንዳለ እግዚአብሔር ያስቀመጠው ነገር ሲሆን እንቀበላል፣ ያስቀመጠው ነውና። ነገር ግን ይሄ ማንነታችን በሌላ ስፍራ በሌላ ካሉት ወንድሞችና ከእኛ ዘር ውጪ ካሉት ወንድሞችና እህቶች አብረን ማስኬደን ከሆነ እዚህ ላይ እንግዲህ መጠንቀቅ አለብን ማለት ነው። አገልጋይም እንደዚህ አይነት ነገር ካለ ለራሳችን ሌላ ራሳችን እያረካን እንጂ እግዚአብሔራዊ አካሄድ እየሄድን እንዳልሄድን ራሳችን ልናይ ይገባናል። በእውነት በአሁኑ ጊዜ ይሄ ትልቅ ፈተና እየሆነ ያለ ነው። በቤተ ክርስቲያን ክርስቲያኖች በዘር ምክንያት ሲጣሉ፣ ይሄ የግሌ ዘር ነው፣ ይሄ የግሌ ዘር ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ሲሉ፣ እንዲህ አይነት ነገር ካለ የእውነተኛ የእግዚአብሔር ፍቅር አንደኛ ቦታ በእኛ ውስጥ አላገኝም። ምናልባት ሁለተኛ፣ ሶስተኛ፣ አራተኛ ቦታ ይዞ ሊሆን ይችላል። የእውነተኛ የክርስቶስን ፍቅር በዘር ፍቅር የምንተካ ከሆነ ችግር አለ ማለት ነው። ይህን ስል ለራሳችን ወገኖች ለራሳችን ዘሮች በጎ አናርግ ማለት አይደለም። እውነተኛ ፍቅር ግን አድሎ የሌለበት ፍቅር ነው። ቅንነት ያለበት ፍቅር ነው። ለእኛ የምን ምክንያቱ ራስህን ባልንጀራህን እንደ ራስህ ውደድ ስለምን የእግዚአብሔር ቃል ይህን ስል ባልንጀራችንን፣ ጓደኛችንን፣ በዓለምም ያለው ክርስቲያን ቢሆንም ባይሆንም እንግዲህ ባልንጀራችንም ስንል በዓለም ያለው ክርስቲያንም ሊሆንም ላይሆንም ይችላል። ለእርሱ በጎይታና ርኅራኄ መልካም ነገር የማድረግ ቀና አመለካከት ማለት ነው። የእሱን እድገት መመኘት፣ የእሱን መፋፋት መመኘት፣ ለእርሱ በጎ ነገር ማድረግ፣ የእሱን ጉዳይ ከማሰናከል ይልቅ ማመቻቸት ማለት ነው። እንደዚሁ ይሄንን በራሳችን ጎሳ ዘር ውስጥ ላለውም ልናደርግ እንችላለን። ተመሳሳይ ነገር የራሳችን ጎሳ ባይሆንም ክርስቲያን በመሆናችን ለሰው ልጅ ሁሉ ይህን ነገር ማድረግ ይገባናል። እንግዲህ ባልንጀራችን የምንለው ከራሳችን ጎሳ የሆነው ብቻ አይደለም፣ ጠቅላላ በዓለም ውስጥ ያለው የሰው ዘር እንደዚህ ነው። ክርስትና ደግሞ ዓለም አቀፋዊ ነው፣ ዩኒቨርሳል ነው። ኢየሱስ ክርስቶስ የሚሞተው ለዓለም ሁሉ ስለሆነ የኢየሱስ ፍቅር ዩኒቨርሳል ነው፣ አጠቃላይ ነው። የኢየሱስ ፍቅር ከተለያዩ ዘሮች፣ ቋንቋዎች፣ ባህሎች ሁሉ በላይ ህብረት የምናደርገው አይነት ፍቅር ነው። አሁን እንግዲህ የጎሳ ፍቅር በዝቶብን እንዲህ የምናደርግ ከሆነ የኢየሱስ ፍቅር ተረግቷል ማለት ነው። እዚህ ላይ መጠንቀቅ አለብን ማለት ነው። ሌላ ነገር ደግሞ እንየው። በገንዘብ ክርስቲያኖች የምንጣላ ከሆነ ገንዘብ፣ የገንዘብ ጥቅም ለማግኘት አንዱ ሌላውን የሚገፋ ወይም ደግሞ በዚህ ምክንያት የምንጣላ ከሆነ አሁንም የእውነተኛ የክርስቶስ ኢየሱስ ፍቅር ሁለተኛ ደረጃ ይዟል ማለት ነው። ሁለተኛ ደረጃ ይዟል ማለት ነው። እንግዲህ በአሁኑ ጊዜ በምድራችን እያየን ያለ ነው ምንድን ነው? ሰዎች በገንዘብ ምክንያት፣ በጎሳ ምክንያት ክርስቲያኖች ሁሉ በቤተ ክርስቲያን ሁሉ ይህ ችግር ሲሆን እናያለን። ግን የጥንቱ ክርስቲያኖች ይሄ ችግራቸው አልነበረም እና ጳውሎስም እንደምናገረው የክርስቶስ ኢየሱስ ፍቅር ሁሉን አቀፍ ነው። ባሪያ የለም ይላል፣ ጨዋ የለም ይላል፣ ግሪክ የለም ይላል፣ አስኮስቴ የለም ይላል፣ አይሁድ የለም ይላል፣ በክርስቶስ ግን አንድ ነን ይላል። እንግዲህ እንደዚህ ከሆነ የአሁኑ አካሄዳችን ልክ መጀመሪያ ጌታ ኢየሱስ እንዳሳየው ፍቅር የሆነው እግዚአብሔር እንዳሳየን እየሄድን ነው ወይ የሚለው ነገር እዚህ ላይ መጠንቀቅ አለብን ማለት ነው። ወገኖቼ በዚህ ጉዳይ ላይ እየበለጠ ደግሞ ብንጸልይ ጥሩ ይመስለኛል። የእግዚአብሔርን ፍቅር በዘመናችን ጥለናል ወይ ወይስ እየተለማመድን ነው? እንደውም የሚገርም ነገር ይመስለኛል በቀደመው ጌታ ኢየሱስ ባሳየን መንገድ እየሄድን ስላይደለን ሊሆን ይችላል በእኛ መካከል ጥላቻ፣ መገፋፋት፣ ቅንዓት፣ ተንኮል እነዚህ ነገሮች ሰፍተው ውስጥ ለውስጥ ከፊት ስናይ ጥሩ እንመስላለን፣ ግን ውስጣችን በዚህ ነገር ስለተሞላ የእግዚአብሔር ኃይል በመካከላችን እንደሚገባው እየተገለጸ አይደለም ማለት ነው። እንደገና ደግሞ ሌላው የመጨረሻ ምናልባት ይህንን እስከ መዝጋቴ በፊት መናገር የሚወደው ስልጣንና ክብር ለክርስቲያኑ በእውነት በክርስቶስ ኢየሱስ ፍቅር ላለ ክርስቲያን ስልጣን ምንም አይደለም። ስልጣን ምናልባት በቤተ ክርስቲያን ወይም ደግሞ በእግዚአብሔር ቤት ያለው ስልጣን በባህሪነት በትሕትና ጌታን የምናገለግልበት ስልጣን ነው። ከሱ የተቀበልነው ይብላ ስልጣን ነው እንጂ ሌሎችን የምንጮኩንበት በሌሎች ላይ በደል የምንፈጽምበት የፈለግነው ነገር የምናደርግበት አይሆንም። ግን የዚህ ተቃራኒ እያደረግን ከሆነ ደግሞ ችግር ነው ማለት ነው። በእውነት ስልጣናችን የኢየሱስ ስልጣን መሆን አለበት። ከሱ በውክልና ከወሰድን ስልጣናችን በሌሎች ላይ ለማሳየት አግባብ ያልሆነው ነገር ለማድረግ አንደፍርም ማለት ነው። እንደውም ተጠያቂነትም ይኖራል። የደከምንበትን ነገር ካለማግኘትም በላይ ደግሞ ተጠያቂነትም ይኖራል፣ ፍርድም ይኖራል ማለት ነው። ና እግዚአብሔርን መፍራት ካለን በእግዚአብሔር ቤት ባለን ስልጣን በቅንነት በትህትና እና በፍጹም ታማኝነት እናገለግላለን ማለት ነው። በተአንተ እንዳሳየን እርሱ እንዳሳየን እናገለግላለን፣ እንጠቀማለን ማለት ነው። በዓለምም ካለን ስልጣናችንን ለሰው ዘር ለበጎነት የአስተዳደር ሌላ በሌላ በሌላ ሁኔታ በብዙ ሁኔታ በስልጣን ልንሰራ እንችላለን እና በዚያም ስፍራ ቢሆን ስልጣን የምንተገብረው ይሄ የኢየሱስ ክርስቶስ የሰጠን የውክልና ስልጣን ነጸብራቅ መሆን አለበት ማለት ነው። ልክ እኛ ስልጣን አገኘን ብለን ራሳችን በትልቅ ቦታ አስቀምጠን ሌሎችን በሌሎች ላይ ችግር የምናመጣና እግዚአብሔር የማይፈቅደው ነገር የምናደርግ ከሆነ ከእውነተኛ ፍቅር ጋር እየሄድን አይደለንም ማለት ነው። ይልቅ በዛ ቦታ ስንሆን በሌላ በዓለም ውስጥ ከዓለም ሰዎች የማያገኙትን ፍትህ ሰዎች ከኛ ሊያገኙ ይገባል። በንጽህናችን በንጽህና በምናደርገው የስልጣን አካሄድ ሰዎች በእኛ ሊሳቡ ይገባል ማለት ነው። ምስክርነታችን ሊወጣ ይገባል። ደግሞ አሁን በዓለም በሀገራችን ብዙ ክርስቲያኖች በዚህ ፈተኑ ይታያል። ጉቦም መቀበል ሁሉ ይኖራል። እንደገና ደግሞ በስልጣን ተመክቶ ሌሎችን መጉዳትና ስልጣንን መከታ በማድረግ የማይደረግ ነገር ብዙ ነገር ይደረጋል። ነገር ግን ክርስቲያኖች በስልጣን ቦታ በሚሆኑበት ጊዜ ልክ ጌታ ኢየሱስ ክርስቶስ የዓለም ንጉስ ንጉሰ ነገስት ይህ ሁሉ ገዢና ፈጣሪ ሆኖ ሳለ በባርነት በዚያ መልክ በቲትና እንደተመላለሰ ስልጣናችንን በቲትና ልንተገብረው ይገባል። በታማኝነት በቅንነት በፍጹም ታማኝነት መሆን ይገባል ማለት ነው። ያለ እኛ ሳንናገር በዛ ባለንበት የስልጣን ኃላፊነት እኛ የምናስተዳድራቸው ሰዎች በብዙ ሺህ የሚቆጠሩ ከሆነ ወይም ደግሞ በትልቅ የፖለቲካ ኃላፊነት በሚኒስትርነት ወይም በሌላ በሌላ ቦታ ክርስቲያኖች የሚያገለግሉ ከሆነ እነሱ ክርስቲያን መሆናቸው ከሌሎች ተለይቶ መታየት አለበት ማለት ነው። ምስክርነታቸው መታየት አለበት። ግን በአሁኑ ጊዜ በቀላሉ እኛም ጨቋኞች እንሆናለን፣ እኛም ገፊዎች እንሆናለን፣ እኛም ጉበኞች እንሆናለን። እንግዲህ እዚህ ላይ ችግር አለ ማለት ነው። ስልጣን በእግዚአብሔር ቤትም ቢሆን በዓለም ክርስቲያኖች ኃላፊነት ወስደው በሚሰሩበት ጊዜ በዛ መታየት አለበት። ከዛ ውጭ ግን አስቸጋሪ ነገር ነው የሚሆነው። ዘመናችን አስቸጋሪ ነው ወገኖች። በመጨረሻው ዘመን እውነተኛ ፍቅር ይኖር ይሁንን የሚለው ጥያቄ በትክክል መጠየቅ አለበት ነው፣ መጠንቀቅ አለብን ማለት ነው። ፍቅር ወጥቆ የሰው ዘር ሁሉ እርስ በርሱ መባላል። እንዲያውም እኛ ክርስቲያኖች ለዓለም በፍቅር ምሳሌ ሆነን ሰዎች የእኛን ሁኔታ እንዲከተሉ እኛ እንዲህ አይነት ተጽዕኖ ማሳደር ካልቻል ጽድቃችን ከፈሪሳውያን ጽድቅ ካልበለጠ ማለት ነው፣ ፍቅራችን በዓለም ካሉት በልጦ ካልተገኘ የክርስትና ተጽዕኖ የማድረጋችን ነገር እንግዲህ እዚህ ላይ ጥያቄ ውስጥ ይገባል ማለት ነው። ነገር ግን በቤተ ክርስቲያኑ ውስጥ በአሁኑ ጊዜ ሰዎች በስልጣን ስጣሉ እንመለከታለን። ከወንድምና ከእህት ፍቅር በላይ ስልጣን በዝቶ ቦታ ለማያስሉ እርስ በርሳቸው ሲገፋፉ እናያለን። ስልጣን የያዙት ግን ጌታን ለማክበር የያዙት እግዚአብሔር ሲፈቅድ የያዙት ለራሳቸው ፍላጎት ወይም መውጣት ለማድረግ በስልጣን መታገል ካለ እዚህ ላይ ትልቅ ችግር አለ ማለት ነው። የእይታም ችግር አለ ማለት ነው። እንግዲህ ፍቅር ከእነዚህ ነገሮች ሁሉ ጋር የተያያዘ ነገር ነው። ፍቅር ከስልጣን በላይ ነው። ፍቅር ከጎሳ በላይ ነው። ፍቅር ከገንዘብ በላይ ነው። ፍቅር ከማንኛውም ከጄኔቲክ ወይም ደግሞ ከዘር ግንኙነትም በላይ ነው የኢየሱስ ፍቅር። እንግዲህ በአሁኑ ዘመን ይህ ፍቅር እንዲገዛን እጅግ በጣም መጸለይም መከታተልም ይገባናል። እዚህ ላይ ፍቅርን ተከታተሉ ስለምን ዝም ብለን ስለተመኘን ብቻ አይሆን። የመንፈስ ቅዱስ ፍሬዎች ከመንፈስ ቅዱስ ፍሬዎች አንዱ ስለሆነ ፍቅር ግን መንፈስን ለመንፈስ ፈቃደኝ ለእግዚአብሔር መንፈስ ፈቃደኞች ሆነን ስንገኝ ፍቅር በእኛ ውስጥ እያደገ ይሄዳል። መከታተል ይገባናል። አንዳንድ ነገሮች ለስሜታችን ደስ የሚለው ምቀኝነት፣ ቅናት ከሆነ እሱን እምቢ ብለን ከቃሉ ጋር እንደማየት ተረተን ነገር ግን ፍቅርን እንከታተልኝ እና አለው ነገር ግን ላለው በመንፈስ ተመላለስ ሲካኒ ምኞት ከተዋት ፈጽሞ ሲካን በመንፈስ መልፈስን በስጋ ላይ ይማኛልና እነዚህ ምርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። ብዙ ጊዜ የምንወደው የትኛው ነው? የስጋ ፈቃድ ማድረግ ይቀላናል። አሁን ምቀኝነት፣ ቅናት፣ ጥላቻ፣ ዘረኝነት፣ ትንክት በስልጣን በክብር መመካት፣ በእውቀት መመካት፣ እነዚህ ነገሮች ወደ ውስጣችን ከመጡ ይህ ስጋ የሚወደው ነው እና እሱን አታርጉ፣ የምትወዱትን ልታደርጉ አትችሉም እያለ እኮ ነው ያለው። ማድረግ ያለብን ምንድን ነው? ፍቅርን መከታተል፣ ተቃራኒውን ማድረግ ይገባናል። ጌታ ሆይ ትህትና ስጠኝ፣ በትክክል አንተ ዓለምን በወደድክበት ፍቅር እኔ ወንድሞቼና እህቶችን እንዲሆን፣ በዓለም ያሉት ደግሞ የሚጠፉትን ወገኖች እንዲወድ ስጠኝ፣ ወይም እነዚህ ክርስቲያን ያልሆኑትን ወ ለእነሱ ደግሞ እንደዚሁ እነሱ ወደ አንተ የሚመጡ እንዲወዳቸው እርዳኝ ልንል ይገባናል። የመጣው ሁሉ ነገር ስሜታችን የሚኮረኩረውና ለስሜታችን ደስ የሚለው ነገር ሁሉ የእግዚአብሔር ፈቃድ ነው ማለት አይደለም። እግዚአብሔር ፈቃድ ከፍቅር ውጭ የሆነ ነገር የእግዚአብሔር ፈቃድ አይደለም ማለት ነው። ስለዚህ ፍቅርን በዚህ ሁኔታ ልንከታተል ይገባናል። እንግዲህ በሚቀጥለው ትምህርታችን ከዚሁ የሚቀጥለው ስለ ፍቅር እንግዲህ ደግሞ እንቀጥላለን ማለት ነው። ይህንን የሰማነው ነገር እግዚአብሔር ይባርክልን። ማንኛውም ጥያቄ አለ?